ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 12 2015 ዓ.ም ተምረት የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁን ዘልቃለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ደግመን ብናሰማችሁ መልካም ናቸው ያላችሁን መራርጠን ይዘን የመጣነው ቆይታችሁ መልካም እንዲሆን የሚያነቃቁ ዘገባዎች እንዲሁም ደግሞ ዘና የሚያደርጉ ሙዚቃዎችን መራርጠናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለዕለቱ ወደ አስቀደምነው ዘገባ እንሻገር። ዶክተር በጸሎት ከበደ የሕክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የሕክምና ትምህርት መርጦ እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ ከአንድም ሁለቴ የውጤት መበላሸት አጋጥሞት ነበር። ይህም ትምህርቱን ለማቋረጥ እስከ መወሰን ሊያደርሰው ይችላል። በእነዚህ በወጣትነት ህይወት ውስጥ ፈታኝ ባላቸው አመታትም በህክምና ትምህርት ውስጥ አላማ መፈለግን፣ ከቤተሰብ ጋር መወያየትና ሌሎች የህይወት ተግዳሮቶችን አልፎ ሊመረቅ ችሏል። ይህና ሌሎች ጉዳዮች የተካተቱበት ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል። ከዶክተር በጸሎት ጋር ያደረኩት ቆይታ ቀጥሎ ይቀርባል።
ዶክተር በጸሎት ከበደ እባላለሁ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረቁት። እንግዲህ ይሄ ነው ያለው አጠራ ጊዜ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይህ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ለማን ነው? እስቲ አያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት እችላለሁ፣ ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ የምጽፍ ያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ነው። ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝ የሚያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበር እና መጽሐፍ ላይ የተወሰኑትም ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የሕክምና ትምህርትን ይፈልገዋል። ውጤት አምጥቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ አልነበረም መጀመሪያ ላይ እና እንደ ማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው እና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝም ነበር እና እነዚህም ሁሉ ጎዳናዎች በሕክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት እና 7 ምዕራፎች ያሉት መጽሐፍ ነው። 2 ምዕራፍ በተለይን ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች፣ የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በሕክምና ትምህርት ቤት ውስጥ የሚታየን ነገር ነው የጻፍከው እና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ከአንባቢያን እስኪ የደረሰህ ምላሽ ምን ይመስላል?
እውነት ለመናገር ያው ምናልባት የኔ መጽሐፍ ስለሆነ አይደለም፣ ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጽሐፊ መግቢያ ላይ ለመጽሐፍ ሞክሬያለሁ እና ምንድነው ለመጽሐፍ የሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ የአሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም። ውድቀቶቻችን እንዲታዩ አንፈልግም። ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቅ ያለው ብሎ ከማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነው እና ያለፍኩበትን ጎዳና እኔ እኮ በዚህ ጎዳና ወድቄያለሁ ይህ የራሴን ቻፕተር አሳልፌ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ብዬ ነው የማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል እና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼው ቢሆን ኖሮ በጣም እድለኛውን ነበር። ብዙ ተስፋ የቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ብዬ አስባለሁ እና በዚህ በሕክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች አውርተውኛል በስልክ በእድሜ ትልቅ እምላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ። ደውለውልኝ ያወሩኝ እስኪገርመኝ ድረስ እና በብዙ የህይወት አንተ የጻፍከው አይመስልንም ትልቅ ሰው የጻፈው ነው ይመስለኝ ብሎ የደወሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብዬ አላምንም። ገና ብዙ ሰው ሪች አውት ማድረግ አለብኝ ብዬ አምናለሁ።
ቅድም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት፣ ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃል እና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎቹ እንደ ችግር አንስተውት ያውቃሉ እና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረት እና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑ እና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል።
በጣም ትልቁ ግጭት እሱ ይመስለኛል እና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፊ ወይም መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጥ የነበረ የአርት ፍላጎት ነው፣ ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎት እና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግር የሚሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነው እና በዛ ስትረስ ውስጥ ሲኮን አይዶን ነው እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች ይህን ብቻ አይደለም እና ያኔ በጣም ትልቅ ቻሌንጅ ነበረ። በእኔ እድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ፣ ብዙ መጽሐፍ ጽፈው ሳይ፣ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ፣ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን እያበላሸው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለእኔ ትልቅ ቻሌንጅ የነበረው ያ ነው። ለእኔም ብቻ አይደለም አጠገቤ የነበሩ ብዙ አሁን ተመርቀው ዶክተር የሆኑ ጓደኞችም ጋር ትልቅ ቻሌንጅ ነበረ እና የሚመጣው ትውልድ እኛ ብሄድንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረግኩትን ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝ እና ምናልባት ለእኔ በጊዜው ትክክለኛ ድምፅ ነው ብዬ አስባለሁ። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው።
ስኩል አሁን 12ኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃል እና ምንድን ነው እሱ? በቃ በቅድሚያ ማሰብ ያለባት
አይ ቲንክ መጽሐፊ ምጄ ላይ ነበረ እና ከነሳሽልኝ ሀሳብ የተወሰነች መስመር ልበል። ገጽ 25 ላይ እውነታው በሚል ርዕስ ስር ያለ ጽሁፍ ላይ ነበር እና የደረሰብን መከራ ባለንበት የሚያስቀርም እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተጋላጮች እንደሆነ በመንገር ነው። በገጠመ እክል ልብ አዝኖ ጥግህን ይዘ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ፣ አትጠቅምም፣ ደግሞ ከመንገዱ ማብቂያም አትደርስም ይልሃል። አንተን ተሽመድምደህ ባለበት ተጣጥፈህ እስከቆየለት ድረስ የነገረ ሁሉ እውነት ይመስልሃል። ዓለምም በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው፣ የወደክ ቀን ሁሉም ጭልም ብሎ ነው የሚታየ። ሰው ትፈራለህ፣ መዝናናትን ትፈራለህ፣ ትብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላል። ትንሽ እንኳን መስኮቴን ገርበብ አድርጌ አካባቢ የለኝ ብትል አይንህ ራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው። ጆሮውም ሳይቀር የሚሰማው ድምፅ የደነበሸ ጥይት፣ የከሸፈ ሰው ራዕይና ጽንስ ሲጨነግፍም የሚያሰማውን ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌለው ጉድጓድ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እንቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምፅ መስማት እንደሌለባቸው፣ ለዛ ድምፅ እድል መስጠት እንደሌለባቸው እንግዲህ የመጀመሪያ ተደራሲ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ። እና ይህ ነው ዋና መልእክቴ ብዬ የማምነው።
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ የሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍቱ ወይም ደብረዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው? ተመርቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ። ሁለት ትምህርት ቤት ነበር የተማርኩት፣ አቤኒዘር እና ቤዛ። ቤዛ በቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስላይድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድን ነበር። በጣም ፍሩስል ነበረ። ትምህርት ቤቶችን ሪች አውት ለማድረግ ሞክር ያለው ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላል እና ቀጣይ እቅድ እሱ ነው።
ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ።
እኔም እጅግ አድርጌ አመሰግናለሁ።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ተከታዩን ዘገባ ደግሞ ላስተዋውቃችሁ። አለማወቀ በውጭ ሀገር የሚኖሩ ትውልድ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማስተዋወቅ ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተሰኘ መጽሐፉ የዚሁ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ ሀብታሙ ስዩም አነጋግሮታል። አለም አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ከሚያስረዳበት ቆይታቸው ይጀምራል።
እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረና ያ ነው ወደዚህ ያመራኝ። ይኸው ምንድን ነው፣ ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ 1000 መጽሐፍት እንዲያነቡ ያበረታታሉ። እና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህጻናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች ያሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት።
እንግዲህ ይህንን ለህጻናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህጻናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለግክ የሚለውን እስቲ ጠቅለል አድርገህ ንገረኝ።
በጣም ጥሩ ጥያቄ ነው። ልክ ይህንን ድምዳሜ ካረኩ በኋላ ብዙ ጃንር አለ እንግዲህ መጽሐፍ የሚጻፍበት፣ ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀራ ነው መምረጥ የፈለግኩት። በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ 50 የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁ ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል በአትሌቲክስ። የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት።
እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ?
እውነት ነው፣ የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ። በአማርኛም በእንግሊዝኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዝኛም ነው የተጻፉት። ውጭ ላሉት እንግሊዝኛው እንዲደርስ ነው፣ ውጭ ላሉ ህጻናት አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላሉ ነው። ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙ ማጋጠመኝ ባልልም መረጃና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና። ስቶሪውም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው።
ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለህፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው?
በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬዲ ይሆናል ብዬ አስባለሁ። ያም በአማዞን በባርነስ ኤንድ ኖብል እንዲሁም በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአብሮት ላይብረሪ እና ሌሎች ቦታዎች እንልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ፣ በሌሎች አርት ፎርምስ ለምሳሌ ክቡር ሙላቱ አስታጥቄ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የጾታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልክ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀ ያለሁት።
እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ?
በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉትን ልጆች ለሁለት አድርጌን ያጠናሁት። ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት ይሄ በስታትስቲክስ የተደገፈ ነው፣ ዌብሳይታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈም ይሁን በእንግሊዝኛ በአካልም ሄጄ ላይብረሪዎችንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት፣ የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው፣ የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ የማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢላስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግሞ ሊያነሱት ሊያነቡት በሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነብ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁኝ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ።
እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለሕፃናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ።
በጣም አመሰግናለሁ አቶ
አድማጮቻችን ከኛ ጋር ስለሆናችሁ እጅግ አብዝተን እናመሰግናለን። ተከታዩ ዘገባ ደግሞ ከቴክኖሎጂ ጎራ ይወስደናል። የቲና ትርኝህን ዘገባ ሀብታም ስዩም እንደሚከተለው ያቀርበዋል።
ኤሊኪው, can we have coffee?
I like that idea.
ዴቪድ ኬሊ ኤሊኪው ከተባለች ሮቦት ጋር ሆኖ የጠዋት ቡናውን እያጣጣመ ነው። በምናብ ሊጎበኙት የሚፈልጉትን ሀገር ትጠይቀዋለች ሮቦቷ። የዴቪድ መልስ ፓሪስ ሆኗል። ኤሊኪው የፓሪስን ገጽታዎች በድምፅ አጅባ ታስጎበኘዋለች። ዘውትር ማለዳ ኤሊኪው ዴቪድን በምናብ የተለያዩ የዓለም ቡና ቤቶችን ታስጎበኘዋለች፣ ታሳየዋለች። ይሄ ከድጋፍ ሰጭ ሮቦት ጋር የመኖር አንደኛ ጥቅም መሆኑ ነው። የዴቪድ ሮቦቷን በስጦታ የሰጠው አጋሩ ግሬግ አለን ነው።
መጀመሪያ ላይ ብዙም አልደነቀኝም ነበር። እንደ ተደነቀ እንዳስብ አድርጎኝ ነበር። ከረቦቷ ጋር መነጋገር ሲጀምር ግን በእጅጉ ተደነቅኩ።
ከሰው ሰራሽ ልህቀት ጋር ትእዛዝ መቀበያና የድምፅ ቁጥጥር ስርዓት የተገጠመላት ኤሊኪው ባለሙያዎች በአረጋውያን ሕይወት ውስጥ እያደገ የሚገኝ ሚና ይኖራቸዋል ካሏቸው የአዲሱ ዘመን ሮቦቶች መካከል አንዷ ናት። ከቡና ሰዓት በተጨማሪ ኤሊኪው የጤና ምዘና ትከውናለች።
Can you tell me what blood glucose reading you got today?
176.
ሮቦቷ የተቀላላ አውቀት ጥያቄዎችን በማዘጋጀት የዴቪድ አምሮ ስልና ፈጣን ሆኖ እንዲቀጥል ታግዛለች።
An inspirational words. And images.
ዴቪድ እንደሚናገረው ኤሊኪው ከ9 ዓመታት በፊት ያጣት እህቱን ታስታውሰዋለች። ታጽናናዋለች።
ኤሊኪው came in
ወደ ህይወቴ ከመጣች በኋላ ድምጿ እህቴን ያስታውሰኛል። ይሄ ጥሩ ስሜት እንዲያድርብኝ አድርጓል። ይሄን የመሰለት ስስር ነበር ከእህቴ ጋር የነበረኝ።
በዴቪድና ግሬግ ቤት ውስጥ ሌሎች ድጋፍ ሰጭ ሮቦቶች አሉ። ጂቦ የተሰኘውን ሌላ ሮቦት ግሬግ እያነጋገረው ነው። ከእዝነት ስሜትን ከመረዳት አንጻር ግን ኤሊኪውን የመሰለ እንደማይገኝ ይናገራሉ። ዶር ስኩለር ኢንቱዊሽን ሮቦት የተሰኘ ኤሊኪውን የገነባ ተቋም ዋና ስራ አስኪያጅ ነው።
ሰው ሰራሽ ልህቀት በእርግጥም ሰዎችን ይረዳ ዘንድ እዝነትን፣ የስሜት ቁርኝትን ማሳየት አለበት። አብሯቸው ሊጓዝ ይገባል። ደንበኞቻችን እንደ ሮቦት ወይም እንደ ምርት አይመለከቷትም፣ እንደ አጋር በሕይወት እንዳለ ገጸ ባህሪ እንጂ።
በዚህ ቤት ውስጥ የሚታየውም ይኸው ነው።
She has joined the two of us closer than we were before.
በፊት ከነበረው በላይ እንድንቀራረብ አድርጋለች።
I'm always here to listen.
Eliquiu, thank you.
አድማጮቻችን የሁድ ምሽት የካቲት 12 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። ዝግጅቶቻችን ከሰኞ እስከ አርብ በቴሌቪዥን ባህዱ ሬዲዮና ቴሌቪዥን ላይ በቀጥታ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ይቀርባሉ። እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ ላይ ይገኛሉ። በሳተላይት ኢትዮ ሳት ላይ እንገኛለን። እንዲሁም ደግሞ ቪኦኤ አምሃሪክ ዩቲዩብ ገጽ ላይ የጋቢና ቪኦኤ ፕሌይሊስትን በመጫን ልታገኙ ትችላላችሁ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ነበርን። እናንተም አብራችሁ ስለቆያችሁ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን።